ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን በደስታ እንገልጻለን። ክቡራንና ክቡራት አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ክፍል የሚቀርብላችሁ የማክሰኞ የመጋቢት 11 ቀን 2010 ዓመተ ምህረት ዕለታዊ ስርጭታችን ነው። በጥቅምት ወር 2011 ዓመተ ምህረት በወጣቶች ጉዳይ ላይ ለሚመክረው ለ15ኛው የጳጳሳት ሲኖዶስ ዝግጅት እንዲሆናቸው በማለት ከመላው ዓለም የተወጣጡ ወጣቶች በሮም ከመጋቢት 10 ቀን እስከ መጋቢት 15 ቀን ድረስ ዓለም አቀፍ ስብሰባ በማካሄድ ላይ ይገኛሉ። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በዚሁ ትናንት በተጀመረው ዓለም አቀፍ የወጣቶች ካቶሊካውያን ተወካዮች ስብሰባ ላይ ተገኝተው ለወጣቶቹ ንግግር ያደረጉላቸው ሲሆን ከወጣቶቹ ለቀረቡላቸው የተለያዩ ጥያቄዎችም መልስ ሰጥተውባቸዋል። ቅዱስነታቸው የሰጡትን መልሶችና የወጣቶችን ጥያቄዎች ተርጉመን ለዛሬ ባዘጋጀነው ልዩ ዝግጅታችን እናቀርባለን። በዚህ ምክንያት በየሳምንቱ ማክሰኞ የምናቀርብላችሁ የካቶሊክ ቤተክርስቲያን ማህበራዊ አስተምሮ የማይቀርብ መሆኑን ከይቅርታ ጋር እንገልጻለን። አብራችሁን በመሆን ዝግጅቶቻችንን እንድትከታተሉ እንጋብዛችኋለን።
ክቡራንና ክቡራት አድማጮቻችን በመጪው ጥቅምት ወር 2011 ዓ ም እምነትና በጥሪ ላይ በማስተዋል ጥበብ የተሞላ መልካም ውሳኔ መወሰን በሚል መሪ ቃል ወጣቶች ላይ ትኩረቱን ያደረገ የካቶሊክ ብፁዓን ጳጳሳት 15ኛው አጠቃላይ መደበኛ ጉባኤ በቫቲካን እንደሚካሄድ ይታወቃል። ለዚህም የካቶሊክ ብፁዓን ጳጳሳት 15ኛው አጠቃላይ መደበኛ ጉባኤ የተለያዩ በተለይም ወጣቱን ትውልድ ያሳተፈ ቅድመ ዝግጅት በመደረግ ላይ ይገኛል። በዚህም መሰረት ከመጋቢት 10 እስከ መጋቢት 15 2010 ዓ.ም ድረስ የሚቆይ ከተለያዩ የዓለማችን ክፍሎች የተውጣጡ ወጣቶች ተሳታፊ የሆኑበት ርዕሰ ሊቃነ ጳጳሳት ፍራንቼስኮ የተሳተፉበትና በዓለም ዙሪያ በሚገኙ የማኅበረሰብ ክፍሎች ዘንድ በኢንተርኔትና በተለያዩ የመገናኛ ብዙሃን ዘዴዎች አማካይነት በቀጥታ የተላለፈ ስብሰባ በትላንትናው ዕለት ተጀምሯል። ይህ በትላንትናው ዕለት በይፋ በተጀመረው ቅድመ ሲኖዶስ ስብሰባ ላይ ርዕሰ ሊቃነ ጳጳሳት ፍራንቼስኮ መገኘታቸው ይታወቃል። በዚሁ ጉባኤ ላይ ከተለያዩ የዓለማችን ክፍሎች የተውጣጡ አምስት ወጣቶች ለርዕሰ ሊቃነ ጳጳሳት ፍራንቼስኮ ያቀረቡትን ጥያቄና የእርሳቸውን መልስ እንደሚከተለው አሰናድተነዋል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
ለርዕሰ ሊቃነ ጳጳሳት ፍራንቼስኮስ ከቀረቡት ጥያቄዎች መካከል የመጀመሪያው ከናይጄሪያ የመጣችው ወጣት ብሌሲንግ ኦኩዲዮን ያቀረበችው ጥያቄ ነበር።
My name is Blessing Okwedion. I'm from Nigeria, but I live in Italy. I want to appreciate the Holy Father and also as many that make this event.
እኔ ብሌሲንግ ኦኩዲዮን እባላለሁ። የመጣሁትም ከናይጄሪያ ነው። ወደ ኢጣሊያ የመጣሁት ከአራት ዓመት በፊት በህገወጥ የሰዎች ዝውውር በኩል ነበር። ይህ የጉዞ መስመር ሙሉ በሙሉ ሰብአዊ ክብሬን ያጣሁበትና የተዋረድኩበት ነበር። አንድ ቀን በእግዚአብሔር እርዳታ ከዚያ የስቃይ ኑሮ ነፃ ወጥቼ ወደ አንድ የደናግል ማህበር በመጠጋት ራሴን ለማዳን በቃሁ። አሁንም ቢሆን ያንን እኔ ያሳለፍኩትን የስቃይ የባርነትና የውርደት መንገድ የሚከተሉ ብዙ ወንድሞችና እህቶች ስላሉ ከህገወጥ ጉዞ እንዲቆጠቡና በገዛ እጃቸው ወደ ስቃይ ህይወት እንዳይገቡ እንዴት ማስረዳት እንችላለን? ሰብአዊ ክብራቸውን በማጣት ወደ ባርነት ህይወት የሚዳርጋቸውን ወንጀለኞች የራሳቸውን ፍላጎት የሚያረኩበትን ኪሳቸውን የሚያዳብሩበትን ይህን የተሳሳተ መንገድ እንዴት ማስቀረት እንችላለን? ከእነዚህ የስቃይና የባርነት ህይወት ቀማሾች መካከል አብዛኛዎቹ ካቶሊክ ወጣቶች ናቸውና ቤተክርስቲያናችን መለስ ብላ ራሷን በመጠየቅ ለነዚህ ወጣቶች ትክክለኛና የሚበጅ የህይወት መንገድ በማሳየት ከምእመናን የሚቀርብላትን ጥያቄዎች በመመለስ ልትረዳቸው የምትችልበት መንገድ ካለ።
Ma è la realtà, è la realtà. Sono stato l'anno scorso a visitare una delle casse delle ragazze che sono state liberate da questa schiavitù, ma è da non credere.
ይህ አሁን የሚታይ ነባራዊ እውነታ ነው። ባለፈው ዓመት ከዚህ የባርነት ቀንበር ነፃ የወጡት ሴቶች ልጆች የሚኖሩበትን አንድ ቤት ጎብኝቼ ነበር። ለማመን የሚያስቸግር ነገር ነበር። ከነዚህ ሴቶች መካከል አንዷ በሞንዶቪያ ታግታ እቃ በሚጫንበት የመኪና ክፍል ውስጥ እጅና እግሯን ታስራ አንድ ሌሊት ሙሉ ተጉዛ እስከ ሮም ድረስ መጣች። በጣም አሰቃይተዋት ነበር። ለማምለጥ ብትሞክር ደግሞ ቤተሰቦቿን እንደሚገሉ አጋቾቿ ተናግረው ነበር። ከዚህ ቀደም በመጀመሪያ ላይ ከአፍሪካ በቀረበው ጥያቄ ላይ እንደሰማነው ለዚህ አሰቃቂ ድርጊት እጅ አልሰጥም የሚሉ ሰዎችን እነርሱ ማለትም አጋቾቹ ይደበድቧቸዋል፣ ያሰቃዩዋቸዋልም፣ በመጨረሻም ያሸንፏቸዋል። አንዳንድ ያገኘዋቸው ወጣቶች የነገሩኝም ይህንኑ ነው። ከዚያም ሥራቸውን መሥራት ይጀምራሉ። ልባቸውንና አምሮአቸውን ከሌሎች በማግለል ይህ የኔ ተግባር ነው፣ ይህ የኔ ሥራ ነው በማለት ይናገራሉ። ነገር ግን በውስጣቸው ያለውን ውስጣዊ ክብር ለመጠበቅ የተቻላቸውን ሁሉ አያደርጉም። ነገር ግን ውጫዊና ማኅበራዊ የሆነ ክብር ለማግኘት ሁልጊዜም ይተጋሉ። በዚህም ሁኔታ ራሳቸውን ይከላከላሉ። ነገር ግን ምንም ተስፋ የላቸውም። በዚህ መልኩ ከሚያሰቃዩዋቸው ሰዎች መካከል አንዳንዶቹ ለማምለጥ ችለው ነበር። ነገር ግን የእነዚያ የማፊያ አባላት እነዚህን ሰዎች በማሳደድ መልሰው ያግቷቸዋል። አንዳንዴም የበቀል እርምጃ ይወስዱባቸዋል። ከአፍሪካና ከአንዳንድ የአውሮፓ ሀገራት ወደዚህ የመጡ ስደተኞች የሥራ ዕድል እናስገኝላችኋለን በማለት አታለው ነው ወደዚህ የሚያመጧቸው። የአውሮፕላን ውስጥ አስተናጋጅ ወይም ሆስተስ እነዚህንና እነዚህን የመሳሰሉ የአሰት ወሬዎችን ሕይወታቸው እንዲማረክ በማድረግ አታለው ወደዚህ ያመጧቸዋል። ይሁንና በእነዚህ ምክንያቶች የተነሳ ወደዚህ ተታለው መጥተው ተስፋ የተገባላቸውን ሳገኙ ቀርተው ተንገላተው ከዚህ ባርነት ነጻ ሲወጡ ደግሞ ወደ ትውልድ አገራቸው መመለስ አይፈልጉም። ምክንያቱም በቤተሰባቸው ዘንድ ክብር እንደሚያጡ ስለሚሰማቸው፣ እውነቱን ለመናገር ስለሚፈሩ ወደ አገራቸው መመለስ አይፈልጉም። ደፋርና ፈርጣማ ስለሆኑ ሳይሆን፣ ነገር ግን ቤተሰቦቻቸውን በጣም ስለሚወዱ በእነዚህ በእነርሱ ላይ በደረሰው ታሪክ የተነሳ እህት ወንድሞቻቸው እንዳይቆሽሹ የገፈቱ ቀማሽ እንዲሆኑ ስለማይፈልጉ ነው። በጣም ብዙ መከራ ይደርስባቸዋል። አንድ ወጣት ልጅ እንደነገረችን በቀን ውስጥ ገቢ ማድረግ ያለባትን ገንዘብ አንድ ቀን ገቢ ማድረግ ካልቻለች ጆሮዋን እንደሚቆርጡ ወይም ጣቷን እንደሚሰብሩ ነግራኝ ነበር። ይህ አሁን በእኛ ዘመን እየታየ ያለ ዘመናዊ ባርነት ነው። በዚህ መልኩ የሚያሰቃዩትን ሴቶች የሚረዱ ብዙ የበጎ ሥራ የሚሰሩ ሰዎች አሉ። በተለይም ለአስገዳጅ የወሲብ ባርነት የተጋለጡትን ሴቶች ቀስ በቀስ ወደ ትክክለኛው ሕይወት እንዲመለሱ፣ ከአጋቾቻቸው እጅ ነፃ እንዲሆኑ በማድረግ ወደ መደበኛ ሕይወታቸው እንዲመለሱ የሚያደርጓቸው ብዙ የበጎ ተግባር የሚያከናውኑ መልካም ሰዎችም አሉ። ከነዚህም አንዳንዶቹ በዚህ የወሲብ ባርነት ላይ የተሰማሩ ሰዎችን ነፃ እንዲወጡ በማድረግ ወደ መደበኛ ሕይወት እንዲመለሱ በማድረግ ተፋቅረው የተጋቡ ቤተሰብ የመሠረቱ ብዙ ሰዎችም አሉ። ሴቶች ያለ አግባብ ለስቃይ ተዳርገዋል። ይህም በሰብአዊነት ውስጥ የተከሰተ ትልቁ በሽታ ነው። አሁን ማኅበራዊ የሆነ በሽታ እየሆነም እየመጣ ነው። በሰው ልጆች ላይ የተቃጣ ከፍተኛ ወንጀል ነው። ታዲያ እንደነዚህ ዐይነቶቹን ለጥቃት የተዳረጉት ሰዎች ማን ሊረዳቸው ይችላል? በቅድሚያ እነዚህን ሴቶች መርዳት የሚችሉት ሴቶች ወይም ገዳማውያን ሲስተሮች ሊሆኑ ይችላሉ። በሴቶች ላይ የሚደርሰውን ማንኛውም ጥቃት ማውገዝ ያስፈልጋል። በተለይም ደግሞ በእነዚህ ሴቶች ላይ የሚፈጸሙ ጥቃቶች እየተፈጸሙ የሚገኙት በተጠመቁ ክርስቲያን በሆኑ ካቶሊክ በሆኑ የማኅበረሰብ ክፍል ውስጥ ሲሆን፣ በዚህም የተነሳ ለዚህ ለተፈጸመው ከፍተኛ ወንጀል ማኅበረሰቡን ይቅርታ መጠየቅ ይኖርባቸዋል።
Très saint père, chers amis. Je m'appelle Maxime. Je suis étudiant en droit à Paris. Je n'ai pas été baptisé et je ne suis pas catholique et c'est un honneur pour moi d'être ici aujourd'hui.
ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ስሜ ማክሲም ራሲዮን ይባላል። በፓሪስ ከተማ የሕግ ተማሪ ነኝ። አልተጠመቅኩም። የካቶሊክ እምነት ተከታይም አይደለሁም። ዛሬ እንደ በርካታ የማያምኑ ይሁን የሚያምኑ ወጣቶች በእስራኤል ዘርፍ አንድ ምርጫ ማድረግ አለብኝ ብዬ አስባለሁ። ነገር ግን ግራ ስለተጋባሁና ስለተጨነቅኩ ይህን ምርጫ ለማድረግ ተቸግሬያለሁ። በትምህርቴም ቆራጥ ውሳኔ እንዳላደርግ በውስጤ መተማመን ይጎለኛል። በጠንካራ መሠረት ላይ እንዳልቆምኩ ይሰማኛል። ለሕይወቴ ትርጉም እንዲኖረው ከፊቴ የቆመውን ትልቅ ግድግዳ መጋፈጥ እንዳለብኝ ይሰማኛል። ስለዚህ ወደ ውስጤ መለስ ብዬ የሕይወቴን አካሄድ መመልከት ይኖርብኛል። በዚህ ዓለም ማንነቴን በሚገባ እንዳውቅ፣ ከእግዚአብሔር ጋር ያለኝን ግንኙነት እንዳውቅ የቆምኩበትን መሠረት ለይቼ ማወቅ ይኖርብኛል። አንድ ከሁሉ በላይ የሆነ ታላቅ ኃይል መኖሩን ማወቅ ብችል ኖሮ የቤተ ክርስቲያንን ጥቅም በመገንዘብ የራሴን አቋም ቤተ ክርስቲያን ሊኖረው ከሚችለው ኃይል ጋር በማመዛዘን አንድ ውሳኔ ላይ መድረስ እችል ነበር። ለልቤ ከለላን ማዘጋጀት እፈልጋለሁ። ምርጫን የማድረግና የመወሰን ብቃት እንዲኖረኝ ስለምፈልግ ከየት መጀመር እንዳለብኝና የትኛውን አቅጣጫ መያዝ እንዳለብኝ ቢያግዙኝ።
Ma io ti dico, con questo tu già hai incominciato. Il pericolo è non lasciare sorgere le domande.
አደጋው ጥያቄዎች እንዲነሱ ማድረግ ላይ አይደለም። ይህንን ጥያቄ ባነሳህበት ወቅት ምን እንደሚከሰት ለመስማት ፈልገ ያደረከው እንደሆነ ለመረዳት ይችላልው። አንተም ጥያቄዎችህን ከውስጥ አውጥተ ጠይቀሃል። ጥያቄዎችህን ማደንዘዣ ሳታክልበት በግልጽ አቅርበሃል። ይሁን አንተ የጠየቀው ጥያቄ እኛም ልንጠይቀው የሚገባው ወሳኝ የሆነ ጥያቄ ነው። በማንኛውም መስፈርት በውስጣችን ያለውን ጥያቄ አውጥተን መጠየቅ እጅግ አስፈላጊ የሆነ ነገር ነው። እኛ ሁላችን በማስተዋል ጥበብ የተሞላ መልካም የሆኑ ውሳኔዎችን ማድረግ ይኖርብናል። ለዚህም ነው በመጪው ጥቅምት ወር በሚደረገው የካቶሊክ ብፁዓን ጳጳሳት ሲኖዶስ ላይ በማስተዋል ጥበብ የተሞላ ውሳኔ በሚል አርዕስት እንዲካሄድ የመረጥነው በዚሁ ምክንያት ነው። በዓለም ዙሪያ በሚገኙ አብያተ ክርስቲያናት ውስጥ ሳይቀር በማስተዋል ጥበብ የተሞላ ውሳኔ የማድረግ ችሎታ ይጎላቸዋል። በዚህም ሁኔታ መደናገጥ አይኖርብንም፣ ምክንያቱም በእየለቱ የሚያጋጥሙን እውነታዎች ናቸውና። ወጣቶች በማስተዋል ጥበብ የተሞላ ውሳኔ ማድረግ ይችሉ ዘንድ ማገዝ፣ ማዳመጥ፣ ሰዎች በውስጣቸው ያለውን ሐሳብ እንዲያወጡ ማስቻል፣ ትክክለኛውን መንገድ እንዲይዙ ማገዝም ያስፈልጋል። ብትሳሳቱም እንኳን ከስህተታችሁ እንድትመለሱ ማገዝ ያስፈልጋል። ለምሳሌ አሁን እዚህ በምናደርገው ውይይት ላይ ውይይታችን ስርዓቱን በጠበቀ መልኩ እንዲካሄድ የሚያደርጉ አስተባባሪዎች እዚህ ይገኛሉ። እነዚህ አስተናባሪዎች እናንተ ጥያቄዎቻችሁን ከውስጣችሁ አውጥታችሁ እንድትጠይቁ እያገዟችሁ አይደለምን? አሁን በዚህ መልኩ በማስተዋል ጥበብ የተሞላ ውሳኔ ማድረግ ያስችላችሁ ዘንድ በተደጋጋሚ መወያየትም ያስፈልጋል። ይህም ውሳኔ ለማድረግ ይረዳችኋል። በሕይወታችን ውስጥ በዋነኝነት ሁለት ነገሮች ሊኖሩ ይገባል። አንደኛው በውስጣችን ያለው ነገር አውጥተን ለመናገር ብርታት ሊኖረን ያስፈልጋል። ሁሉንም የውስጣችንን ነገሮች አውጥተን ከሁሉም ሰዎች ጋር መነጋገር ይከብደን ይሆናል። በዚህ ረገድ አንድ እምነት የምትጥሉበትን ሰው መፈለግና ከእርሱ ጋር መወያየት ያስፈልጋል። እርሱም እንዲያግዝ ብትፈቅድለት፣ ይህ ሰው አንድ በዕድሜ የገፋ ሰው ሊሆን ይችላል፣ ወይም አንድ ጥበበኛ የሆነ ወጣት ሰውም ሊሆን ይችላል። አንድ ጥበበኛ የሆነ ሰው ማዳመጥ አይፈራም፣ ማዳመጥ ይችልበታል። ትክክለኛ ቃል በትክክለኛ ቦታ የመናገር ስጦታ እግዚአብሔር ሰጥቶታል። ራሳችንን በራሳችን ቆልፈን መኖር አይገባም። ስሜቶቻችንን በግልጽ መናገር ያስፈልጋል። በውስጣችን የሚገኙ ሐሳቦችን አደንዝዘን በዚያው ማስቀረት አይገባንም። አንድ የምታምኑት ሰው ፈልጉና ከእርሱ ጋር ተወያዩ። በማስተዋል ጥበብ የተሞላ ውሳኔ እንድታደርጉ ይረዳችኋልና።
ለርዕሰ ሊቃነ ጳጳሳት ፍራንቺስኮስ ሦስተኛ ጥያቄን ያቀረበችው ወጣት ማሪያ ደላ ማካሬና ከአርጀንቲና ስትሆን ጥያቄዋም እንዲህ የሚል ነበር።
Buenos días, más bajita. Buenos días. Antes que nada, muchas gracias por invitar a Escolas a que sea parte de esta reunión tan linda. Escuchaba a mis compañeros, escuchaba las palabras de Francisco
በትምህርት ዓለምና ከወጣቶች ጋር ካለን የሥራ ልምድ እንደተረዳነው የቀሰምነው መሠረታዊ ዕውቀት ምክንያታዊና በእውነት ላይ የቆመ ቢሆንም ዛሬ ግን ይህ ዕውቀት በመዳከሙ ከሁሉ በላይ ታላቅ ኃይል መኖሩን የሚያረጋግጥልን እምነታችን በሌሎች አዳዲስ እሴቶች በመሸርሸሩ ጥርጣሬ ውስጥ እንድንገባ አድርጎናል። አስተማሪዎች እንደመሆናችን አርቆ የማሰብ ችሎታችንን ከሚጋርደን መንገድ ተመልሰን ሌሎችንም እሴቶች ለማጥናት ራሳችንን እንድናዘጋጅ እስካሁንም ላካበትናቸው ውብ ለሆኑ ዕውቀቶች ምስጋናን እናቀርባለን። በእርሶ አስተሳሰብ አሁን ምሁራን ያመጡትን አዳዲስ የማስተማሪያ መንገዶችን በመጠቀም ወጣቶች ዘላቂ ተሞክሮ እንዲኖራቸው ለማድረግ ምን ማድረግ ይጠበቅብናል ይላሉ?
María Macarena me dijo, "Escolas me cambió la vida." Una de las cosas que ella dijo críticamente sobre un sistema educativo es el sistema educativo que educa en verdades construidas desde la razón.
ማሪያ ማካሬና በጠየቀችው ጥያቄ ላይ ትምህርት ህይወቴን ቀይሮልኛል በማለት ተናግረሻል። ከተናገርሻቸው ነገሮች ውስጥ ስለ ትምህርት ስርዓት በተናገረችው ላይ ማንኛውም የትምህርት ስርዓት በንቃተ ህሊናና በተፈጥሯቸው የተገነቡ ተጨባጭ የሆኑ እውነት የሆኑ ነገሮችን የሚያስተምሩ በምክንያታዊ ላይ የተመሰረቱ የጥርጣሬ ስሜትን የሚያዳክሙ የትምህርት ስርዓት ያስፈልጋል ብለሻል። እስቲ ዕውቀት የገበያችሁ ያደጋችሁበትን ትምህርት ቤቶች ተመልከቱ ወይም አስቡ። እነሱ እጅግ የላቁ ከፍተኛ የዕውቀት መሸመቻ ቦታዎች ቢሆኑም አሁን ግን ይህንን ሊያስመሰግናቸው ወይም ሊያስሞግሳቸው የሚችለውን እሴት ብዙዎቹ እያጡ መጥተዋል። ይህም አሁን ያለውን ዘመናዊነት ተከትሎ የመጣ ጉዳይ ነው። ማንኛውም የትምህርት መስጫ ማዕከል የህነጻ ትምህርቶችን በአግባቡ ሊሰጥ ይገባል። ይህም በጣም አስፈላጊ የሆነ ነገር ነው። ትምህርት ቤቶች ያጡትን ሙገሳ መልሰው ለመጎናጸፍ መሞከር ይኖርባቸዋል። አንድ እኔ መናገር የምፈልገው ነገር አለኝ። ግልጽ ማድረግ የምፈልገውም ነገር አለኝ። አንድ የተሟላ ትምህርት ለማግኘት በሶስት ቋንቋዎች መጠቀም ይኖርብናል። የአእምሮ ቋንቋ የሚለው በቀዳሚነት የሚጠቀስ ሲሆን ይህም በትክክል እንድናስብ ይረዳናል። ስለ ነገሮች ብቻ አታስቡ፣ ነገሮችንም እወቁ። ይህ በጣም አስፈላጊ የሆነ ነገር ነው። ሐሳባችሁን እያሳደጋችሁ ሂዱ። የሐሳብ ነጻነትንና ሐሳቦቻችሁን መፈለግ ጥሩ የሆነ አስተሳሰቦችን ማሳደግ የሚለው ከሦስቱ ቋንቋዎች የመጀመሪያው ነው። በሁለተኛ ደረጃ ደግሞ የልብ ቋንቋ የሚለውን እናገኛለን። ጥሩ ስሜት እንዲሰማችሁ መማር። በአሁኑ ወቅት በትምህርት ቤቶች ውስጥ ብዙ ችግሮች ይታያሉ። የማሾፍ፣ የማላገጥ፣ ይህንንና ይህንን የመሳሰሉ ችግሮች በሰፊው ይታያሉ። እነዚህም ችግሮች በትምህርት ቤቶች ዙሪያ የተለመዱ ችግሮች ቢሆንም ቅሉ፣ ነገር ግን የልባችንን ቋንቋ በመጠቀም በትዕግሥትና በትሕትና በብርታትም ሳይቀር ማሳለፍ ይኖርብናል። ሦስተኛው ቋንቋ ደግሞ እጅ ነው። ይህም መሥራት የሚለውን ያሰማል። ይህ ከእግዚአብሔር ፈጣሪያችን የተቀበልነው ትልቁ ስጦታችን ነው። ዕደ ጥበብ የሚወለደው ከእጃችን ሥራ ነው። ምህንድስና ወይም የሕንፃ ሥራ የእጃችን ሥራ ውጤት ነው። እነዚህ ሦስት ቋንቋዎች ማለትም የጭንቅላት፣ የልብና የተጣመሩ እጆቻችን ምን እንደሚሰማኝና ምን እንደምሠራ አስባለሁ። ያሰብኩትንና የተመኘሁትን እሠራለሁ። የምሰማኝን ስሜትና የማስበውን ሐሳብ በተግባር ላይ አውላለሁ። ሦስቱም ቋንቋዎች በጣም ተስማሚዎች ናቸው። ይህም የትምህርት ቤት ተመክሮ ነው። ሦስቱም ቋንቋዎች መጣመር ይኖርባቸዋል። ምንም እንኳን ትምህርት ግላዊ የሆነ ጉዳይ ቢሆንም፣ ነገር ግን በአጠቃላይ ለማኅበረሰብ እድገት አስፈላጊ መሣሪያ ነው። አሁን ያለውን ዓለም ትንሽ ለመተቸት እፈልጋለሁ። ምናልባትም ሽማግሌ በመሆኑ የተነሣ የድሮ አስተሳሰብ ያዘ ሰው ነው ልትሉኝ ትችሉ ይሆናል። ነገር ግን ይህ ሐሳብ በጣም ጠቃሚ በመሆኑ የተነሳ ላካፍላችሁ እወዳለሁ። ምክንያቱም አደጋ የሚያስከትል ነገር ነውና። ለምሳሌ ቤተሰብ በምሽት አባትና እናት ቴሌቪዥን ሲመለከቱ እያንዳንዱ ልጅ ከስልክ ጋር ነው የሚጫወተው አይደል? ከጓደኞቹ ጋር ማውራት ወይም ከእናትና ከአባት ጋር መነጋገር ያስፈልጋል። በምናባዊ ዓለም ከሚደረጉ ግንኙነቶች ይልቅ ተጨባጭ የሆነ ግንኙነት ማድረግ ይገባል። ምናባዊ ዓለም ስር መሠረት እንዳይኖረን ያደርጋል። ስለዚህም ምንም እንኳን ምናባዊ ዓለም መልካም የሆኑ ገጽታዎች ቢኖሩትም፣ ነገር ግን ከወሰን ሲያልፍ መልካም ሊሆን አይችልምና ተጨባጭ በሆነ መልኩ ግንኙነት ማድረግ ይኖርብናል። ጨዋታ ተጨባጭ ነው። ጨዋታ የሚታይ ነገር ነው። ጨዋታ ውይይት የተሞላበት ጉዳይ ነው። ግንኙነታችንም በዚሁ መሠረት ተጨባጭ በሆነ መልኩ ፊት ለፊት ቢሆን ይመረጣል። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያሰማናችሁ ከመጋቢት 10 እስከ መጋቢት 15 2010 ዓ.ም ድረስ የሚቆይ ከተለያዩ የዓለማችን ክፍሎች የተውጣጡ ወጣቶች ተሳታፊ የሆኑበት ርዕሰ ሊቃነ ጳጳሳት ፍራንቸስኮ የተሳተፉበትና በዓለም ዙሪያ በሚገኘው የማኅበረሰብ ክፍሎች ዘንድ በኢንተርኔትና በተለያዩ የመገናኛ ብዙሃን ዘዴዎች አማካይነት በቀጥታ የተላለፈው ስብሰባ በትላንትናው ዕለት መጀመሩን ቀደም ሲል መዘገባችን ይታወሳል። ይህ በትላንትናው ዕለት በይፋ በተጀመረው ቅድመ ሲኖዶስ ስብሰባ ላይ ርዕሰ ሊቃነ ጳጳሳት ፍራንቸስኮ መገኘታቸው ይታወቃል። በዚሁ ጉባኤ ላይ ከተለያዩ የዓለማችን ክፍሎች የተውጣጡ 5 ወጣቶች ለርዕሰ ሊቃነ ጳጳሳት ፍራንቸስኮ ያቀረቡትን ጥያቄና የእርሳቸውን መልስ ክፍል 1 ነበር ያስደመጥናችሁ። የዚህን ክፍል ቀጣይ በነገው ዕለት እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
የተወደዳችሁ አድማጮቻችን፣ የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።